ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን አሁን ጀመረ። የትግራይ ጊዜያዊ አስተዳደር የአዲስ ሹሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለው አለ።
መርህተና በትዕዛ ተኹሙልና ቃል መሰረት አቦታትና አትስጉኡ ናግጭታይን
አትሁ መሪዎቻችን አባቶች አትስጉ ወደ ግጭት አንገባም ብላችኋል። ቃል በገባችሁልን መሰረት ልዩነቶቻችሁን በውይይት እንድትፈቱ አደራ እያልን ልዩነትን ከመያባብሱ መግለጫዎች እንድትታቀቡ ጥሪ እናቀርባለን።
ቀደም ሲል የሰማችኋቸው በክልሉ የሚገኙ የኦርቶዶክስ ተዋህዶ ሃይማኖት አባቶች የጊዜያዊ አስተዳደሩና የህወሓት አመራሮች ልዩነትን ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ካቀረቡት ጥሪ መካከል ነበር። ሙሉ ዘገባው በዜናው መጽሔት ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ ቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጋብዛለን። አሁን ለዓለም ዜናዎቹ ወደ እንግዶ ወልዴ እመራችኋለሁ።
በድጋሚ እንደምን አመሻችሁ። የትግራይ ጊዜያዊ አስተዳደር የአዲስ ሹሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለው ማለቱ፣ በማህበራዊ ሚዲያ የወጡ ምስሎች በሱዳን የጦር ወንጀል መፈጸማቸውን ያመለክታሉ ሲል ሂዩማን ራይትስ ዋች ማስታወቁ፣ እንዲሁም እንግሊዝ ኢትዮጵያን ጨምሮ ከ11 ሀገራት የገቡ ፍልሰተኞችን የማስወጣት ስራዋን አጠናክራ እንደምትቀጥል አስታወቀች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የትግራይ ጊዜያዊ አስተዳደር የአዲስ ሹሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለሁ ብሏል። በመንግስታዊ መዋቅሩ ላይ ማስተካከያ እያደረገ መሆኑን ያስታወቀው የትግራይ ጊዜያዊ አስተዳደር የአዲስ ኃላፊዎችን ምደባ ጨምሮ የጊዜያዊ አስተዳደሩን ተግባራት የሚያደናቅፉ አካላትን በሕግ እንደሚጠይቅና እንቅፋት ከመፍጠር እንዲቆጠቡም አስጠንቅቋል። የክልሉ ጊዜያዊ አስተዳደር ትላንት ረቡዕ ማምሻውን ባወጣው መግለጫ ሕዝቡን ፈጣን፣ ቀልጣፋና ውጤታማ በሆነ መንገድ ለማገልገል ከላይ እስከ ታች የሚያደርገውን ክልላዊ መዋቅር ማስተካከያ አጠናክሮ ይቀጥላል ብሏል። ይህ በእንዲህ እንዳለ በክልሉ የሚገኙ የኦርቶዶክስ ተዋህዶ ሃይማኖት አባቶች የጊዜያዊ አስተዳደሩና የህወሓት አመራሮች ልዩነት ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ጥሪ አቅርበዋል። አድማጮች፣ የዚህ ዜና ዝርዝር በመጽሔት ዝግጅታችን በስፋት ይቀርባል። የጅምላ ግድያ፣ ማሰቃየትና አስከሬንን መቆራረጥ ጨምሮ ሌሎችንም የጦር ወንጀሎች በሱዳን ሁለቱም ተፋላሚ ወገኖች ፈጽመዋል ሲል የሰብአዊ መብት ድርጅቱ ሂዩማን ራይትስ ዎች ዛሬ ሐሙስ አስታውቋል። መሠረቱን በኒውዮርክ ያደረገው የመብት ድርጅት በማኅበራዊ ሚዲያ የሚወጡ ምስሎችን መመርመሩን እና ቢያንስ 40 የሚሆኑ ሰዎች በጅምላ መገደላቸውን እንዲሁም 18 የሚሆኑ ታጋቾች ደግሞ ስቃይና አጉል አያያዝ እንደተፈጸመባቸው አስታውቋል። 20 የሚሆኑ ቪዲዮዎችን መርምር ያለው ሂዩማን ራይትስ ዎች በ9ኙ ቪዲዮዎች ላይ ቢያንስ 8 የሚሆኑ አስከሬኖች በአብዛኛው ወታደራዊ መለዮ በለበሱ ሰዎች ሲቆራረጡ አመልክተዋል ብሏል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእንግሊዝ መንግስት መደበኛ ያልሆኑ ፍልሰተኞች የሚላቸውን ከሀገር የማስወጣቱን ስራ በከፍተኛ ደረጃ እንደሚጨምር ዛሬ አስታውቋል። የሀገር ውስጥ ጉዳይ ሚኒስቴር የግል ኮንትራክተሮች ፍልሰተኞቹን ወደ መጡበት ሀገር በመመለስ ስራ ላይ እንዲሰማሩ ማስታወቂያ አውጥቷል። 19.7 ሚሊዮን ዶላር የተመደበለት ፕሮግራም ከኢትዮጵያ፣ ኢራቅ፣ አልቤኒያ፣ ባንግላዴሽ፣ ጋና፣ ህንድ፣ ጀማይካ፣ ናይጄሪያ፣ ፓኪስታን፣ ቪየትናም እና ዚምባብዌ የመጡ ፍልሰተኞችን ወደ ሀገራቸው ለመመለስ ያቀደ ነው። ኮንትራክተሮቹ የምግብ አቅርቦት በማዳረስና የቤተሰብ አባላትን በማፈላለግ እንዲሁም ለፍልሰተኞቹ ስራ በመፈለግ እንደሚረዱ የሀገር ውስጥ ጉዳይ ሚኒስቴር ባወጣው ማስታወቂያ ላይ ተመልክተዋል። ከዚህ ቀደም የእንግሊዝ መንግስት ከእንደ አውሮፓን አቆጣጠር ጥር ወር 2022 በኋላ በፈረንሳይ አድርገው ወደ ሀገሪቱ የገቡ ፍልሰተኞችን ወደ ሩዋንዳ ለመመለስ ያወጣው እቅድ በፓርላማው ቢጸድቅም በፍርድ ቤት የህግ ሙግት ስለገጠመው እስካሁን ተግባራዊ አልሆነም። በካሜሩን የ91 ዓመቱ ፕሬዚዳንት ፖል ቢያ በመጪው ዓመት በሚደረገው ምርጫ በድጋሚ እንደሚወዳደሩ እየተነገረ ባለበት ወቅት በጋዜጠኞች ላይ የሚደርሰው ጥቃት በመጨመር ላይ ነው። ባለፉት 3 ሳምንታት ውስጥ 6 ጋዜጠኞች በታጣቂዎች ጥቃት የደረሰባቸው ሲሆን በርካታ ጋዜጠኞችና የሬዲዮ ጣቢያዎች እንዲዘጉ ታዘዋል። በካሜሩን የሚዲያ ባለሙያዎች ተሰስር እንዳለው 4 የሚሆኑ አባላቱ ጠመንጃና ገጀራ በታጠቁ ኃይሎች በመዲናዋ ያውንዴ ጥቃት ደርሶባቸዋል። በአካል ላይ ከሚደርሰው ጥቃት በተጨማሪ ካሜሩን ለመጪው ዓመት ምርጫ እየተዘጋጀች ባለችበት ወቅት በሚዲያ ባለሙያዎች ላይ የሚደርሰው አፈና በመጨመር ላይ ነው ተብሏል። ቢያ ለረጅም ጊዜ በስልጣን መቆየታቸውን የሚተቹ የሚዲያ ድርጅቶችን የቢያ ደጋፊዎችና ሚኒስትሮቻቸው እያስፈራሩ መሆኑንም የቪኦኤው ሞኪ ንዜካ ከያውንዴ የላከው ዘገባ አመልክቷል። በመጨረሻም የአሜሪካው ፕሬዝደንት ጆ ባይደን ከቻይናው ፕሬዝደንት ሺ ጂንፒንግ ጋር በቅርብ ሳምንታት ውስጥ ተገናኝተው መነጋገር እንደሚሹ ቻይናን በመጎብኘት ላይ ያሉት የዋይት ሀውስ ከፍተኛ አማካሪ ለሺ ጂንፒንግ ገልጸውላቸዋል። እንደ አውሮፓውያን አቆጣጠር 2016 ወዲህ ቻይናን የጎበኙ የመጀመሪያው የዋይት ሀውስ ብሔራዊ የጸጥታ አማካሪ የሆኑት ጄክ ሰለቨን ለሶስት ቀናት በሀገሪቱ ያደረጉትን ጉብኝት ባጠናቀቁበት በዛሬው ዕለት ነበር ፕሬዝደንት ባይደን ከሺ ጂንፒንግ ጋር በቅርብ ጊዜያት ውስጥ ለመነጋገር እንደሚሹ ያስታወቁት። የሰልቨን ጉብኝት የመጣው ቻይና የአሜሪካ አጋር ከሆኑት ጃፓን እና ፊሊፒንስ ጋር ከፍተኛ ውጥረት ውስጥ ባለችበት ወቅት ነው። ክብራትና ክብራን፣ ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተጠቃልሏል። ወደ ደረጀ ደስታ አመራቸዋሉ።
እንግዱ ወልዴን ለዓለም ዜናዎቹ አመሰግናለሁ። አድማጮች በመከታተል ላይ ያላችሁት የሐሙስ ምሽት የስርጭታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ ማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ዋና አዘጋጃችን ቆንጅት ታየናት። አሁን ወደ ምሽቱ አብይ ርዕስ እንለፍ። የህወሓት አማራሮች ልዩነትን ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ካቀረቡት ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር የአዲስ ሹሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለው አለ። በመንግስታዊ መዋቅሩ ላይ ማስተካከያ እያደረገ መሆኑን ያስታወቀው የትግራይ ጊዜያዊ አስተዳደር የአዲስ ኃላፊዎችን ምደባ ጨምሮ የጊዜያዊ አስተዳደሩን ተግባራት የሚያደናቅፉትን አካላትን በህግ ጠይቃለሁ፣ እንቅፋት ከመፍጠር ይቆጠቡ ሲል አስጠነቀቀ። የክልሉ ጊዜያዊ አስተዳደር ትላንት ረቡዕ ማምሻውን ባወጣው መግለጫ ህዝቡ ፈጣን፣ ቀልጣፋና ውጤታማ በሆነ መንገድ ለማገልገል ከላይ እስከታች የሚያደርገውን ክልላዊ የመዋቅር ማስተካከያ አጠናክሮ ይቀጥላል ብሏል። ይህ በእንዲህ እንዳለ በክልሉ የሚገኙ የኦርቶዶክስ ተዋሕዶ ሃይማኖት አባቶች የጊዜያዊ አስተዳደሩና የህወሓት አመራሮች ልዩነትን ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ጥሪ አቅርበዋል። ሙልጌታ አጽባ።
ከላይ እስከታች ባለው የአስተዳደር እርከን ላይ እያደረገ የሚገኘውን የመዋቅር ማስተካከያ አጠናክሮ እንደሚቀጥል ያስታወቀው የትግራይ ክልል ጊዜያዊ አስተዳደር ሂደቱን በሚያደናቅፍ ማንኛውም አካል ላይ ህጋዊ አሰራርን በመከተል ተጠያቂ የሚሆኑበትን እርምጃ እንደሚወስድ በውጭም ሆነ በአገር ውስጥ ያለው ህዝባችን እንዲያውቅልን እንፈልጋለን ሲል አስጠንቅቋል። የጊዜያዊ አስተዳደሩ ፕሬዚደንት ጽህፈት ቤት ትላንት ረቡዕ ነሐሴ 22 ቀን 2016 ዓ.ም ማምሻውን ለትግራይ ህዝብ በሚል ርዕስ ባወጣው መግለጫው በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል በተፈጠረ የስልጣን ሽኩቻ ምክንያት ጊዜያዊ አስተዳደሩ ስራዎቹን በሚገባ መፈጸም አልቻለም በማለት አንስቷል። የትግራይ ህዝብ የራስን እድል በራስ የመወሰን መብት እንዲከበር አበይት ስራዎች ለመፈጸም ጥረት በሚደረግበት ጊዜ ህገወጥ ጉባኤ ያካሄደውን ቡድን ትግራይን ስርዓት አልባ ለማድረግ እየሰራ ነው በማለት ከሷል። የፕሬዝደንቱ ጽህፈት ቤት በጊዜያዊ አስተዳደሩ እየተካሄደ ነው ያለው የመዋቅር ማስተካከያ የክልሉን ህዝብ ፈጣን ቀልጣፋና ውጤታማ በሆነ መንገድ ለማገልገል ያለመ ነው ብሏል በመግለጫው። የህወሓት ጽፈት ቤት በጊዜው አስተዳደሩ የሚደረግ ነባር ኃላፊዎች ሽረት ተፈጻሚ እንደማይሆንና አዲስ ኃላፊዎች ሹመትም ተቀባይነት እንደማይኖረው በመግለጽ ለሁሉም የዞንና የወረዳ ጽፈት ቤቶች ደብዳቤ መላኩ ይታወሳል። በሌላ በኩል በክልሉ የሰሜናዊ ምዕራብ ዞን ህወሓት ጽፈት ቤት ባወጣው መግለጫ በቅርቡ የዞኑ አስተዳዳሪ ሆነው በአቶ ጌታቸው ረዳ የተሾሙትን አቶ ተክላይ ፈቃዱን እንደማይቀበሉ አስታውቀዋል። የህወሓትን ህግና ደንብ የጣሰ አካሄድ ነው በማለት ያስተዳደሩን ምደባ የተቃወመው የዞኑ የፓርቲ ጽፈት ቤት ሹማምዮቹም በ14ኛ የፓርቲ ጉባኤ የታገዱና ህወሓትን የማይወክሉ ሰዎች መሆናቸው ምደባቸው ተፈጻሚነት አይኖረውም በማለት ምክንያቱን በመግለጫው አስረድቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባለፈው ነሐሴ 15 ቀን 2016 ዓ.ም ከዞን እስከ ክፍለ ከተማ ያሉ የክልሉ መንግስት መዋቅሮች የፕሬዝዳንቱ ጽፈት ቤት የማያውቀውን ስብሰባ እንዳያደርጉ ያስተላለፉትን መመሪያ ያስተዋወሰው የሰሜን ምዕራብ ትግራይ ዞን ህወሓት ጽፈት ቤት መመሪያው ያልተማከለ ያስተዳደር መርህና ህገ መንግስቱን የሚጻረር በመሆኑ መስተካከል ይኖርበታል ብሏል በመግለጫው። በተያያዘ ዜና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይተው የራሳቸው ክልላዊ ቤተክህነት መመስረታቸው ያስታወቁት የመንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተክህነት አባቶች በዛሬው ዕለት በሰጡት መግለጫ የክልሉ ህዝብ ችግር ውስጥ በሚገኝበት እንዲሁም የክልሉ አስተዳደራዊ ወሰን ቅድመ ጦርነት ወደ ነበረበት ይዞታ ሳይመለስ የህወሓት አመራሮች የፈጠሩት ልዩነት አሳዝኖናል ሲሉ አስታውቀዋል። በፓርቲው አመራሮች መካከል የተፈጠረው ልዩነት ለትግራይ ህዝብ የማይመጥን ተግባር ነው ሲሉ በመግለጫቸው የኮነኑት የጠቅላይ ቤተክህነቱ አባቶች አመራሮቹ ልዩነትን ከሚያባብሱ መግለጫዎች እንዲቆጠቡ ጠይቀው ችግሩን በውይይት ብቻ እንዲፈታም ጥሪ አቅርበዋል።
መርህተና በትዕዛዝ ተኾሙልና ቃል መሰረት አቦታትና አይትስጉኡ ናብ ግጭታይን አትቱ
መሪዎቻችን አባቶች አትስጉኡ ወደ ግጭት አንገባም ብላችኋል። ቃል በገባችሁልን መሰረት ልዩነቶቻችሁን በውይይት እንድትፈቱ አደራ እያልን ልዩነትን ከሚያባብሱ መግለጫዎች እንድትታቀቡ ጥሪ እናቀርባለን። ሁላችሁም አመራሮች በአንድ ልብ በመስራት ላለፉት 4 አመታት ጎርፍ፣ ቁር፣ ሙቀትና ረሃብ እየተፈራረቁበት በመሰቃየት ላይ ያለውንና በተቀደደ ድንኳን የሚሰቃየውን ተፈናቃይ ህዝባችሁን ወደ ቀዬው እንድትመልሱ እንጠይቃለን።
የክልሉ ጠቅላይ ቤተክህነት አባቶች የመደበኛ ሆኑ የማህበራዊ ብዙሃን መገናኛዎች ያመራሮቹን ልዩነት ከማስፋት ይልቅ ወደ አንድ እንዲመጡ የማድረግ ሰላማዊ ስራ እንዲሰሩ ጥሪ አቅርበዋል። አያይዞም የፕሪቶሪያውን የሰላም ስምምነት በመልአት እንዲተገበር በመግለጫቸው ጠይቀዋል። በሌላም በኩል ለሶስት ቀናት የትግራይ ክልልን የጎበኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ሆሴማሲንጋ ከጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋራ በተና ጠል መወያየታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ከህወሓትና ከጊዜያዊ አስተዳደሩ አመራሮች ጋር የተካሄደው ውይይት ፍሬያማ ነበር ብሏል። በትግራይና በአካባቢው ዘላቂታዊ ሰላምና መረጋጋት ለማምጣት የፕሪቶሪያው የሰላም ስምምነት ባለው መሰረታዊ አስፈላጊነት ላይ አጽንኦት ሰጥተው መነጋገራቸው አመልክቷል። የህወሓት ጽህፈት ቤት ባወጣው የጽሑፍ መረጃ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና አዲስ የተመረጡ የፓርቲው የማዕከላዊ ኮሚቴ አባላት ከአምባሳደር ማሲንጋ ጋራ በወቅታዊ የክልሉ ሁኔታና በፕሪቶሪያው የሰላም ስምምነት ላይ መወያየታቸው አስታውቋል። በውይይቱ የተፈናቃዮችና በሱዳን የሚገኙ ስደተኞች አለመመለስ፣ የትግራይ ግዛታዊ አንድነት ወደ ቅድመ ጦርነት አለመመለስ፣ እንደዚሁም ወራሪ ያሏቸው ኃይሎች ከክልሉ አለመውጣት ላይ ለአምባሳደሩ ገለጻ መደረጉን ጽህፈት ቤቱ ገልጿል። በጦርነቱ ለተፈጸመው በደል ተጠያቂነት አለመስፈኑም መነሳቱ አመልክቷል። የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳም ከአምባሳደር ማሲንጋ ጋር ለትግራይ በጣም አስፈላጊ በሆኑ ጉዳዮች ላይ ተወያይተናል ሲሉ በማህበራዊ የትስስር ገጻቸው ላይ አስፍረዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ለትራፊክ አደጋ ጉዳት የሚሰጠው የካሳ መጠን ተሻሻለ። በኢትዮጵያ ለትራፊክ አደጋ ተጎጂዎችና ለተጎጂዎቹ ቤተሰቦች ሲሰጥ የቆየው የካሳ መጠን መሻሻሉን የትራንስፖርትና ሎጂስቲክ ሚኒስቴር ዛሬ ሐሙስ ለጋዜጠኞች በሰጠው መግለጫ አስታወቀ። በሚኒስቴር መስሪያ ቤቱ የመድን ፈንድና የመንገድ ደህንነት አገልግሎት ዋና ዲሬክተር አቶ ጀማል አባስ ከዚህ ቀደም ሲሰጥ የነበረው የህይወት ካሳ ክፍያ ከ40,000 ወደ 250,000 ብር ማደጉን ገልጸው ለከባድ የአካል ጉዳት የሚከፈለው የካሳ መጠንም እንዲሁ ከ40,000 ወደ 250,000 ብር ማደጉን ተናግረዋል። በመግለጫው ላይ የተገኙት የትራንስፖርትና ሎጂስቲክ ሚኒስቴር ደኤታ አቶ በርኦ ሐሰንም አዲሱ የካሳ ማሻሻያ ደንብ በትራፊክ አደጋ ተጎጂዎችና በተጎጂ ቤተሰቦች ሲነሳ የቆየውን የፍትሐዊነት ጥያቄ ትርጉም ባለው መልኩ መልሷል ብለዋል። ዝርዝሩን ገብረ ሚካኤል ገብረ መድን ይዟል።
በኢትዮጵያ የሶስተኛ ወገን አስገዳጅ የተሽከርካሪ አደጋ የመድን ዋስትና አዋጅ ላይ ላለፉት 10 ዓመታት ሲሰራበት የቆየው የአረቦንና የካሳ ክፍያዎች መጠን መሻሻላቸውን ዛሬ ሐሙስ ነሐሴ 23 ቀን 2016 ዓ.ም መግለጫ የሰጡት የትራንስፖርትና ሎጂስቲክስ ሚኒስቴር የሥራ ኃላፊዎች አስታውቀዋል። ቀድሞ የነበረው የካሳ ክፍያ ሕግ ከተለያዩ አቅጣጫዎች ወቀሳዎች ሲሰነዘሩበት እንደነበር በመግለጫው ወቅት ያስታወሱት የሚኒስቴር መስሪያ ቤቱ የመድን ፈንድና የመንገድ ደህንነት አገልግሎት ዋና ዲሬክተር አቶ ጀማል አባሶ የሚኒስትሮች ምክር ቤት ባለፈው ሰኔ ወር ባጸደቀው አዲስ ደንብ ላይ በመመስረት ትልቅ መሻሻል እንደተደረገበት ተናግረዋል።
የአስቸኳይ ሕክምና 2,000 ብር ነበር ሲከፈል የነበረው። ይሄ በጣም አነስተኛ ክፍያ ማለት ነው። ይህንን ወደ 15,000 ያሳደገ ሕግ ነው። የህይወት ካሳ ክፍያ 40,000 ነው የነበረው። 40,000 ማለት ምን ያክል ቫልዩ እንዳለው ይታወቃል። ስለዚህ ይህንን ወደ 250,000 ነው ያሳደገው። ይሄ ደግሞ ለአካል ሲጎል ከ5,000 እስከ 40,000 ነበር የሚከፈለው። በአሁኑ ሰዓት ግን 5,000 እስከ 250,000 ካሳ የሚያስከፍል ህግ ነው የወጣው። በሚኒስትሮች ምክር ቤት ጸድቆ ኦልሞስት ወደ ስራ ገብተዋል።
ይኸው ደንብ የንብረት ውድመትን በተመለከተም ከዚህ ቀደም እስከ 100,000 ብር ድረስ ይከፈል የነበረውን የካሳ መጠን ወደ 200,000 ብር ማሳደጉን አቶ ጀማል አባሶ አመልክተዋል። በመግለጫው ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርኦ ሐሰን በአዲሱ ደንብ መሰረት የተደረገው የአረቦንና የካሳ ክፍያ መጠን ማሻሻያ ቀደም ሲል ሲነሱ ለነበሩ ቅሬታዎች መልስ የሰጠ መሆኑን አስረድተዋል።
በተለይ በተጎጂዎችና በተጎጂ ቤተሰቦች ላይ ሲደርስ የነበረው ፍትሐዊነትና የተጠቃሚነት ጥያቄዎችን ትርጉም ባለው መልኩ የሚያሻሽል ውሳኔ ነው። ጉዳት ከደረሰ በኋላ የሚከፈለው የካሳ ክፍያ ትርጉም ባለው መልኩ አድጓል።
የተሻሻለውን የካሳ ክፍያ መጠን በተመለከተ ለአሜሪካ ድምፅ አስተያየት ከሰጡ አሽከርካሪዎች አንዱ የሆነው ተሾመ ሽጉጤ ውሳኔውን በበጎ አየዋለሁ ብለዋል።
በጣም 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 ደስ የሚል ነገር ነው። ምክንያቱም ያ ወጪ ለምንም ነገር የሚሆን አይነት አይደለም። ለሕክምና ምንም ለምንም ነገር የሚሆን ነገር አልነበረም። አሁን ግን 250 ሺህ ብር በመግባቱ እኔ እንደ አሽከርካሪነቴ ጥሩ ነው በጣም።
አዲሱ ደንብ ከአረቦንና ከካሳ ክፍያ መጠን ማሻሻያ በተጨማሪ በሌሎች ጉዳዮችም ላይ በርካታ ለውጦችን አካቷል። ደንቡ ከመንገድ ትራፊክ ጋር ለተያያዙ የጥፋት አይነቶች በተቀመጡ የቅጣት መጠኖችም ላይ መሰረታዊ ማሻሻያ አድርጎባቸዋል። እግረኞችም ለአደጋ በሚያጋልጡ ሁኔታዎች ላይ ሆነው ሲገኙ እንደየጥፋቱ አይነት ከ100 ብር እስከ 150 ብር ድረስ እንደሚቀጡ ተደንግጓል። በያዝነው የበጀት ዓመት የትራፊክ አደጋን ለመቀነስ ልዩ ልዩ ሥራዎች መከናወናቸውን በመግለጫው ላይ ያነሱት የሚኒስቴር መስሪያ ቤቱ የሥራ ኃላፊዎች አደጋዎቹ ግን ከመቀነስ ይልቅ ጨምረው መታየታቸውን ጠቁመዋል። በኃላፊዎቹ መግለጫ መሠረት በ2015 ዓ.ም የነበረው ጠቅላላ የትራፊክ አደጋ ብዛት 46,129 ሲሆን በዚህ ዓመት ደግሞ በ442 ጨምሮ 46,571 ሆኖ ተመዝግበዋል። ባለፈው ዓመት የተመዘገበው የሞት ብዛት 3,577 የነበረ ሲሆን በዚህ ዓመት ግን ብዛቱ በ466 ቀንሶ 3,111 ሆኖ ተመዝግበዋል። አጠቃላይ የንብረት ውድመቱ ሲታይ ደግሞ ባለፈው ዓመት ከ1.9 ቢሊዮን በላይ የነበረ ሲሆን ዘንድሮ በእጥፍ ጨምሮ ወደ 4 ቢሊዮን ማደጉን ኃላፊዎቹ አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮች፣ አሁን የደረሰን ዜና አለ። ዜና እረፍት። የአዲስ አበባ ዩኒቨርሲቲ የቀድሞ ፕሬዝደንት ፕሮፌሰር እንድሪያስ ሼቴ ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ ነሐሴ 23 ቀን 2016 ዓ.ም ከዚህ ዓለም በሞት ተለይተዋል። ከኢትዮጵያ አንጋፋ ምሁራን አንዱ የሆኑትና በተለያዩ ኃላፊነቶች አገራቸውን ያገለግሉት ፕሮፌሰር እንድሪያስ ሼቴ በተማሪዎች ንቅናቄ ንቁ ተሳትፏቸውና በብሔር መብት ተሟጋችነታቸው ይታወቃሉ። ከኢትዮጵያ የሽግግር መንግስት ዘመን ጀምሮ ህገ መንግስት በማርቀቅና በማማከር ከፍተኛ ተሳትፎ ያደረጉት ፕሮፌሰር እንድሪያስ የአዲስ አበባ ዩኒቨርሲቲ መምህርና ፕሬዚደንት ሆነው ከማገልገላቸው በተጨማሪ በተለያዩ የመንግስት ኃላፊነቶች አገራቸውን አገልግለዋል። አሁን ወደ ቀሪዎቹ ቀጣዩ ዝግጅታችን እናልፋለን። የሶማሊያና የኢትዮጵያ ግንኙነት በታሪክ በአስቸጋሪ ሁኔታዎች ውስጥ ያለፈ መሆኑ ይታወቃል። እንደ አውሮፓ አቆጣጠር በ1964ና በ1977 በተነሳው ውዝግብ ሳቢያ በተለያዩ ሁለት ጊዜ የተዋጉት ጎረቤት አገራት ግንኙነታቸው ሁልጊዜም ታዲያ ቀዝቃዛ አልነበረም። ይሁን እንጂ ባለፈው የታህሳስ ወር ኢትዮጵያ ከሶማሌ ተገንጥላ ራሷን ነጻ ግዛት ብላ ከሰየመችው ሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ግንኙነታቸውን ዳግም ከብርቱ ፈተና ላይ ሊጥለው በቅቷል። ሀሩን ማዕሩፍ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
የኢትዮጵያ መንግስት እንደ አውሮፓውያን የዘመን አቆጣጠር በመጪው 2025 በዓመቱ መጀመሪያ ላይ በሶማሊያ ስራ እንዲጀምር የታቀደው አዲሱ የአፍሪካ ህብረት ተልእኮ ሽግግር ቀጠናውን ለስጋት የሚያጋልጥ ነው ይላል። የአፍሪካ ህብረት የሰላምና የጸጥታ ጥበቃ ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አዲሱን ተልእኮ ደግፈዋል። በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልእኮ ወይም በእንግሊዝኛው ምህጻረ ቃል አውሶም በመባል የሚታወቀው አዲሱ ተልእኮ በዓመቱ መጨረሻ ስምሪቱ ከሚያበቃው ካሁኑ የአፍሪካ ህብረት የሶማሊያ የሽግግር ተልእኮ ወይም አትሚስ ስምሪቱን ይቀበላል። ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ብሩንዲና ጅቡቲ አሁን ላለው የአትሚስ ተልእኮ ወታደሮቻቸውን ያዋጡ ቢሆንም በምትኩ አዲስ በሚቋቋመው ተልእኮ ውስጥ የሚሳተፉትን ሀገራት መምረጥ እንደምትፈልግ የገለጸችው ሶማሊያ ጎረቤቷ ኢትዮጵያ ከሶማሊላንድ ጋር የፈረመችውን አወዛጋቢ የመግባቢያ ስምምነት ውድቅ እስካላደረገች ከተልእኮው እንድትገለል አደርጋለሁ ስትል ዝታለች። በአንጻሩ ሶማሊያ ከሁለት ሳምንት በፊት ከግብጽ ጋር የመከላከያ ስምምነት ተፈራርማለች። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ስምምነቱ ጸረ ሽብርተኝነትን ለመዋጋት የሚደረገውን ጥረት ለማጎልበት ከዚህም በተጨማሪ የመከላከያ ሰራዊታችን ሉዓላዊነታችንን በብቃት ለመጠበቅ ያለውን አቅም በማጠናከሩ ረገድ ከፍተኛ አስተዋጽኦ ይኖረዋል ብለዋል። ጉዳዩን አስመልክቶ ለመገናኛ ብዙሃን አስተያየት ለመስጠት ፍቃድ ስላልተሰጣቸው ስማቸው እንዳይገለጥ የጠየቁ የሶማሊያ ምንጮች እንዳረጋገጡት ከትላንት በስቲያ ማክሰኞ ልዩ ልዩ ወታደራዊ ቁሳቁሶችን የጫኑ ሁለት የግብጽ ወታደራዊ አውሮፕላኖች ሞቃዲሾ ገብተዋል። ይህን ተከትሎም ኢትዮጵያ ባወጣችው መግለጫ አዲሱን ተልእኮ የማደራጀት ኃላፊነት የተቀበሉ አካላት የቀጠናው አገሮችና ለተልእኮ ሰራዊት የሚያዋጡ የአካባቢው አገራት ያላቸውን ምክንያታዊ ስጋቶች ከግምት ማስገባት አለባቸው ብላለች። ተልእኮ እየተዘጋጀ ባለበት በአሁኑ ወቅት ክልሉ ከአሁን ቀደም አይቶት ከማያውቅ ሁኔታ ውስጥ እየገባ ነው ያለው የኢትዮጵያ መግለጫ አያይዞም ጥላቻ ያዘሉ መግለጫዎችን ቸል እንድትልና የመከላከያ ሰራዊቷ የከፈለውን መስዋዕትነትም ዋጋ ለማሳጣት በተደጋጋሚ የሚደረጉ ጥረቶችን በዝምታ እንድታልፍ እየተጠበቀ ነው ብሏል። ሌሎች በአካባቢው የሚንቀሳቀሱ ተዋናዮች ክልሉን ለማተራመስ የተለያዩ እርምጃዎችን እየወሰዱ ባለበት ኢትዮጵያ ዝም ብላ ልታያት ትችልም ሲልም ዘርዝሯል። ሶማሊያና ኢትዮጵያ ያላቸው ግንኙነት በታሪክ በአስቸጋሪ ሁኔታዎች ውስጥ ያለፈ ሲሆን ሁለቱ አገሮች በ1956 እና በ1969 በድንበር ይገባኛል ጥያቄ በተነሱ ውዝግቦች ሁለት ጊዜ ተዋግተዋል። ይሁን እንጂ ግንኙነታቸው ሁልጊዜም ቀዝቃዛም አልነበረም። የሁለቱ አገሮች ታሪክ በተለይ ከ1983 ዓ.ም በፊት በአመዛኙ በግጭት የተመላ ቢሆንም ኢትዮጵያ በተከታታይ የሶማሊያ መንግስታት ውስጥ መንግስታቱን በማጠናከርና አሸባሪዎችን በመዋጋት ረገድ ድጋፍ ስትሰጥ ቆይታለች። በጸጥታ ጉዳይ ላይም የቅርብ ትብብር አሳይታለች። ይሁንና የሞቃዲሾው ተንታኝ ፕሮፌሰር አያፍሬ ኤልሚ እንደሚሉት አሁን ባለው ሁኔታ በአካባቢው ጦርነት ሊቀሰቀስ የሚችልበት ስጋት ከስቷል።
What we are saying basically is that the entire region is going to be in flames. not only for interstate wars between states in the region but also communities, nations.
በመሰረቱ ይያልናለነው በክልሉ የሚገኙ ሀገራት ብቻ ሳይሆኑ ማህበረሰቦችና ዘውገለዩ ግጭቶችን ጨምሮ በክልሉ በጠቅላላው የለየለት የርስ በርስ ጦርነት ሊቀጣጥል መቻሉን ነው። በመሰረቱ ያስጠነቀቀን ያለነው አሁን ይሆን ያለው በተለያዩ ተዋናዮች መካከል ከሁሉም በላይ ደግሞ መንግስታዊ ባልሆኑ ተዋናዮች መካከል ግጭት እንዲቀሰቀስ የሚያደርግ መንገድ ሊከፍት መቻሉን ነው።
ሁኔታው ከቁጥጥር ውጪ ከመሆኑ በፊት ገደብ ሊበጅለት ይገባል የሚሉት ኤልሚ አያይዘውም ግብጽ በሶማሊያ ጉዳይ ለተገባ የቻለችበት አጋጣሚ የተፈጠረው ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ለመፈረም የወሰደችውን እርምጃ የተከተለ ነው ይላሉ።
When a weak state is in trouble with a more powerful neighboring country, it's normal to try to balance against it. So this is a typical international
ደካማ ይዞታ ያለው መንግስት ጠንከር ካለ ጎረቤት አገር ጋር ውጥረት ውስጥ በሚገባበት ወቅት ያሚዛን ለመጠበቅ መሞከሩ የሚጠበቅ ነገር ነው። የተለመደ አካሄድ መከተልና በተቃራኒው ደግሞ ሚዛን ለመጠበቅ መሞከር አሁን ሶማሊያ ያደረገች ያለችው በግብጽና በቱርክ እንዲሁም በሌሎች ሀገራት ላይ በመተማመን ከኢትዮጵያ ጋር ለገቡት ፍጥጫ ሚዛን ፍለጋ እየሞከረች መሆኗን እያየን ያለ ነው።
የአፍሪካ ቀንድና የመካከለኛው ምስራቅ ጉዳዮች ከፍተኛ የጥናት ባለሙያ የሆኑት ዶክተር በለጠ በላቸው በበኩላቸው በሰጡት አስተያየት ኢትዮጵያ በሶማሊያ የሚጭ ጊዜያት ተልእኮች ላትሳተፍ የምትችልበት ይህ ሁኔታ በቀጠናው መረጋጋት እንዳይፈጠር ሊያደርግ ይችላል ብለው ያምናሉ።
ቀጠናውን ያስተባብር የሚችል ኃይል እየታጣ መጥቷል። በዚህ ውስጥ ነው እንደ ግብጽ አይነቶቹ ወይንም እንደ ተርኪ፣ ዩናይትድ አረብ ኤምሬትስ የሚባሉ የመካከለኛው ምስራቅ አገሮች በቀጠናው ላይ ረጃጅም እጆቻቸውን ዘርግተው ችግር እየፈጠሩ ያሉት። ይሄ ደግሞ ሌሎች ሀያላን ሀገራትንም ጭምር የሚስብ የሚጋብዝ ወደ ውጥረት የሚመራ እየሆነ ይመጣል እና ቀጠናው አጠቃላይ ወደፊት የሚሄድበት አቅጣጫ የተወሳሰበ አደገኛና አስቸጋሪ እንደሚሆን ይታመናል። ምልክቶቹ ለረጅም ጊዜ እየመጡ ቆይተዋል እና ይሄንን ቶሎ መፍትሄ ማበጀት፣ ለዚህ የሚሆን ዝግጅት ማድረግ ከኢትዮጵያም ከሌሎችም የቀጠናው ሀገራት ይጠበቃል። ሶማሊያ ጉዳዩን በራሷ ትፈታለች ተብሎ አይታሰብም። ዞሮ ዞሮ የሐሰን ሼክ መሐመድን መንግስት ይሁን ቀጣይ የሚመጡ መንግስታት የሶስተኛ ወገኖች መጫወቻ ነው የሚሆኑት። ስለዚህ ኢትዮጵያ ይሄንን ታሳቢ በማድረግ ከሌሎች ወዳጆች እንደ ኬንያ ካሉት እንደ ጅቡቲ ካሉት መንግስታት ጋር በጥብቅ በመቆራኘት በሶማሊያ ጉዳይ ላይ መፍትሄ መፈለግ፣ እዚያ ውስጥ ያላትን አጠቃላይ ፕሬዘንስ ማጠናከር አለባት።
የኢትዮጵያ መግለጫ በጣም ዘግይቷል የሚሉት ዶክተር በላቸው ሶስተኛ ወገን ማለትም ግብጽ በሶማሊያ ጉዳይ መሳተፍ ከጀመረች በኋላ የመጣ መሆኑንም ጠቁመዋል።
እኔ እስከሚገባኝ ድረስ ግን መግለጫው እጅግ በጣም የዘገየ ኢትዮጵያ ለአጠቃላይ የቀጠና ሁኔታዎች ሪአክት የምታደርግበት መንገድ ጉዳዮቹ ከተከሰቱ እና መስመር ከለቀቁ በኋላ የሆነ መምጣቱ ያሳዝናል። እነኚህ ነገሮች ግልጽ እየወጡ እንደመጡ ለምሳሌ የመግለጫው ዋና ነጥብ የሚያተኩርበት የአትሚስ ከሶማሊያ ለቆ መውጣትና በሌሎች ኃይሎች የመተካት ዝንባሌ መታየት ከጀመረ ቆይቷል። የኢትዮጵያ መንግስት ይህንን መግለጫ ከማውጣት ባሻገር እነኚህን ጉዳዮች በቀጠናዊ በአህጉራዊና በዓለም አቀፍ መድረኮች የኢትዮጵያን ጥቅም በሚያስከብሩ መልኩ እንዲከናወኑ መንቀሳቀስ ነበረበት። ይህንን ያለማድረጉ እና በጣም ሪአክቲቭ የሆነ ጉዳዩ ከእጅ ካመለጠና ሌሎች ቀጠናው ላይ የማይመለከታቸው ሶስተኛ አካላት በሶማሊያ ጉዳይ በይፋ መንቀሳቀስ መጀመራቸውን ታሳቢ አድርጎ የወጣ መግለጫ መሆኑ ያሳዝናል።
የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስ የስራ ጊዜ በያዝነው የአውሮፓውያኑ 2024 መገባደጃ ይጠናቀቃል።
ኦባማ ኬር በመባል የሚታወቀው ተመጣጣኝ የጤና ዋስትና ህግ በሚሊዮኖች ለሚቆጠሩ አሜሪካውያን የጤና አገልግሎት ተደራሽነትን ጨምሯል። ይሁን እንጂ ግን የጤና ዋስትናው የወደፊት ዕጣ በሚቀጥለው ፕሬዝዳንት አስተዳደር ምን እንደሚሆን ግልጽ አይደለም። የሃሪስም ሆነ የትራምፕ የምርጫ ዘመቻ ስለ ጤና ዋስትና ህግ ያላቸውን ራዕይ በተመለከተ ዝርዝር መረጃ አልሰጡም። መራጮች ግን በቅርበት እየተከታተሉ ነው። ቬሮኒካ ባልደራስ ኤግሊሲያስ ተከታዩን ዘገባ አጠናክራለች፣ እንደሚከተለው ይቀርባል። የአይን ሐኪም ታጆዶቭ የጤና መድህን ወይም ኢንሹራንስ ከሌላቸው 25 ሚሊዮን አሜሪካውያን መካከል አንዷ ናቸው። ካጋጠሟቸው ልምዶች አንጻር ያላቸውን የጤና ሽፋን አማራጮች እያጠኑ ነው።
ጥሩ ስሜት ላይሰማኝ ይችላል። አይ ደህና ነው፣ ይህ ከባድ ላይሆን ይችላል፣ ጉንፋን ወይም ከባድ ያልሆነ ነገር ነው ለማለት እሞክራለሁ። ምክንያቱም ሆስፒታል መሄድ ካለብኝ ለክፍያው ኢንሹራንስ የለኝም።
ተመጣጣኝ የጤና ዋስትና ህግ የወጣው እንደ አውሮፓ አቆጣጠር በ2010 በኦባማ አስተዳደር ዘመን ነው። የጤና ማሻሻያ ህጉ የጤና ኢንሹራንስ የሌላቸውና በአረጋውያን እድሜ ክልል ያሉትን ወጪ በግማሽ ለመቀነስ ረድቷል ሲል ኬኤፍኤፍ የተባለው የተመጣጣኝ የጤና ዋስትና ህግ ፕሮግራም ድርጅት ይገልጻል። ሲንቲያ ኮክስ የድርጅቱ ምክትል ፕሬዚደንትና ዳይሬክተር ናቸው።
Created some new health insurance markets that had not existed before.
ከዚህ በፊት ያልነበሩ አንዳንድ አዲስ የጤና እንክብካቤ መድን ገበያዎችን ፈጥሯል። ስለዚህ ሰዎች የራሳቸውን ኢንሹራንስ ለመግዛትም ሆነ የበለጠ ተመጣጣኝ ለማድረግ የፌዴራል ድጎማ የሚያገኙት እዚህ ነው።
ከመጋቢት ወር ጀምሮ 21 ሚሊዮን አሜሪካውያን በተመጣጣኝ የጤና ህግ ዙሪያ ተጠቃሚ ሆነዋል። ሪፐብሊካኖች ህጉን ለመቀልበስ ለአመታት ሲጥሩ ቆይተዋል። የቀድሞ የትራምፕ አማካሪና የፓራጎን ጤና ተቋም ፕሬዝደንት ብሪያን ብሌዝ አንዳንድ ተቃውሞዎችን ዘርዝረዋል።
ተመጣጣኝ የጤና ዋስትና ህግ ምርጫዎችን ገድቧል። የጤና አገልግሎት ሰጪዎች እንዲዋሃዱ ወይም ሌሎች አገልግሎት ሰጪዎችንና ሐኪሞችን እንዲገዙ አድርጓል። ይህ በመሆኑ የህክምና ዋጋና ወጪ ጨምሯል። የአሜሪካ ጤና ትርጉም ባለው መልኩ አልተሻሻለም።
የተመጣጣኝ ጤና ዋስትና ወይም ኦባማ ኬር ደጋፊዎች በዚህ አይስማሙም። ኦባማ ኬር አሁን የሃሪስ ወልዝ ዲሞክራቲክ ፕሬዝደንታዊው የምርጫ ዘመቻ ዋና ርዕሰ ጉዳይ ሆኗል። የዲሞክራቲክ ፓርቲ ፕሬዝደንታዊ እጩ ካማላ ሃሪስ
ተመጣጣኝ የጤና ዋስትና ህግን ለማቆም አስበዋል። የኢንሹራንስ ኩባንያዎች ቀደም ሲል የጤና ችግር ያላቸው ሰዎችን ላለመቀበል ልማድ ወደ ነበራቸው ጊዜ ሊወስደን ነው።
የጤና ዋስትናውን ለመሻር ሞክረው ያልተሳካላቸው ፕሬዚደንት ትራምፕ በአሁኑ የምርጫ ዘመቻቸው ለየት ያለ አቀራረብ ይዘዋል።
ተመጣጣኝ እንክብካቤ ህግን ባለበት እንዲቆይ አደርጋለሁ። በእርግጥ ያስጠላል፣ ጥሩ አይደለም። የተሻለ ነገር ማድረግ ከቻል እሱን አንድ ነገር እናደርገዋለን። የተሻለ መስራት ከቻል ለእናንተ ዋጋው አነስተኛና የተሻለ ጤና ማለት ነው።
የሃሪስም ሆነ የትራምፕ ምርጫ ዘመቻ እጩዎች የተመጣጣኝ ጤና ዋስትና ህግን ለማሻሻል ወይም ለማጠናከር ያቀዱበትን መንገድ በተመለከተ ከቪኦኤ ለቀረበላቸው ጥያቄ ምላሽ አልሰጡም። የቀድሞ የትራምፕ አማካሪ ብሪያን ብሌዝ ተመጣጣኝ የጤና ዋስትና ህግን ከመሰረዝ ይልቅ ማሻሻያዎችን ይደግፋሉ።
የድጎማውን የተወሰነ ክፍል ከኢንሹራንስ ሰጪዎች ወደ ግለሰቦች ማዞር ነው።
የተመጣጣኝ ጤና ዋስትና ህግ ተመዝጋቢ ለሆኑት ካርል ሂውዝ ይህ የግል ነው። ሂውዝ ወደፊት ዋይት ሀውስን የሚረከቡት ሰዎች ለውጥን በሚያስቡበት ጊዜ የተጠቃሚ ታካሚዎችን ጥቅም ከግምት እንዲያስገቡ ያሳስባሉ።
ማሻሻያው ለማስተካከል እንጂ ለማገድ አይደለም።
ከጽንስ ማቋረጥ መብቶችና ኢሚግሬሽን ጎን ለጎን ገለልተኛ የሆኑት ሂውዝ በህዳር ምርጫ ድምጻቸውን ሲሰጡ ለጤና ዋስትናው ህግ ቅድሚያ እንደሚሰጡ ተናግረዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ በቀጥታ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን በቅርቡ የናይጄሪያን የመድኃኒት ቁጥጥር ይመለከታል። የናይጄሪያ የመድኃኒት ቁጥጥር ተቋም በአገሪቱ 14 ሚሊዮን በላይ ሰዎች በተለያዩ መድኃኒቶች ሱስ ውስጥ እንደሚገኙ አስታውቋል። ከነዚህ ውስጥ አንዳንዶቹ ህጻናት፣ ለአካለ መጠን ያልደረሱ ታዳጊዎች ናቸው። አልሐሰን ባላ ከካኖ ናይጄሪያን ያደረሰንን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
በሰሜናዊ ናይጄሪያ በምትገኘው ካኖ ከተማ በሳቦንጋሪ አካባቢ ባለው አዲሱ ጎዳና ጎልማሶችና ብዙ ታዳጊዎች እንደ ካናቢስ አሊያም ሌሎች ሽሎሾና ማስቲካ የሚሰኙ በትንፋሽ የሚሳቡ ሐሽሾችን ለማጨስ የሚሰባሰቡበት ስፍራ ነው። የ13 ዓመቱ ኢብራሂም እድሪስ ሶሉሽን ተብሎ የሚጠራ በትንፋሽ የሚሳብ ሐሽሽና ካናቢስ ተጠቃሚ ነው። ከስድስት ወራት በፊት ወደ ሱስ ማገገሚያ ተቋም ገብቶ ይወጣ ቢሆንም አሁንም ተመልሶ ሱስ ውስጥ ተዘፍቋል።
እዚህ እየተዝናናው ነው። እንደውም እዚህ የምንታየው በሙሉ እንወደዋለን። ከመካከላችን ማንም ሰው ከዚህ ስፍራ መሄድ አይችልም። ወደ ቤተሰቦቻችን ብትወስደንም ስለምንወደው እንመለሳለን።
በሌላ በኩል የ11 ዓመቱ ኩማቱ ወደ ቤተሰቦቹ መመለስ ይፈልጋል።
I want someone to take me back to my parents. I am sure even my mom.
አንዴ ወነ ሰው ወደ ቤተሰቦቼ እንድወስደኝ ይፈልጋለሁ። እርግጠኛ ነኝ እናቴ ራሱ ረስታናለች። አሊያም እስካሁን ሞታል ብላ ነው የምታስበው። እኔ ካናቢስ አጫሽ ነኝ።
የናይጄሪያ ብሔራዊ የመድኃኒት ቁጥጥር ተቋም ከ14 ሚሊዮን በላይ የሚሆኑ ናይጄሪያውያን የተለያዩ ሐሽሾችን በተለይም ደግሞ ካናቢስ እንደሚጠቀሙ አስታውቋል። በናይጄሪያ በቂ የሆኑ የሱስ ማገገሚያ ተቋሞች አለመኖራቸው የካኖ ከተማ ነዋሪ የሆነውን ጸረ ሐሽሽ ቀስቃሽ አቡባከር ሻይቡ ማይቱማኪ በዋናነት እድሜያቸው ለጋ ለሆኑ ሕፃናት አገልግሎት የሚሰጥ የግል ማዕከል እንዲከፍት መነሻ ሆኖታል። ቀድሞ የሐሽሽ ተጠቃሚ የነበረው ማይቱማኪ አንዳንድ ናይጄሪያውያን ከሱስ ከተላቀቁ በኋላ ተመልሰው ሱስ ውስጥ በድጋሚ እንደሚገቡ እንዲህ ያስረዳል።
በናይጄሪያ ሱሰኞች ወደ ሱስ ሕይወት ተመልሰው የሚገቡበት በሁለት ትላልቅ ምክንያቶች ነው። የመጀመሪያው የቤተሰብ ምክርና ክትትል ወይም ስልጠና ሲሆን፣ ሁለተኛው ደግሞ በብዙ ቤቶች ውስጥ ያለው ድህነት ነው።
መሐመድ አዋል ኢምራና እድሜያቸው 16 እና 18 የሆኑ የሱስ ተጠቂ ልጆች አሏቸው። መሐመድ ወላጆች ልጆቻቸው የሱስ ተጠቂ ሲሆኑ ገሸሽ ከማድረግ ይልቅ እንዲያውም ሊያቀርቧቸው ይገባል ይላሉ።
ሁለት የሐሽሽ ሱሰኛ የሆኑ ወንድ ልጆች አሉኝ። ወደ ራሴ እያቀረብኳቸው ነው። እናም ይሄ ያግዘናል። አንደኛው ሲያቆም ሌላኛው ቀንሷል።
የናይጄሪያ ብሔራዊ የመድኃኒት ቁጥጥር ተቋም ባለፉት 3 ዓመታት 7.6 ሚሊዮን ኪሎ ግራም የሚመዝን ኮኬይን፣ ሄሮይን፣ ሜትና ካናቢስ መያዙን እንዲሁም በሻጮቹ ላይ ክስ በመመስረት በፍርድ ቤት አሸናፊ መሆን መቻሉን አስታውቋል። ፌሜ ባባ ፌሜ የተቋሙ ቃል አቀባይ ናቸው።
የክሶቹን ብዛት ስትመለከት ተቋሙ ራሱ ከ9000 በላይ ክሶችንና ወንጀሎችን አቅርቦባቸዋል።
የመንግስታቱ ድርጅት በጎርጎሮሳውያኑ 2021 ባወጣው ሪፖርት በአውሮፓውያኑ 2030 በናይጄሪያ 20 ሚሊዮን የሚደርሱ የሐሽሽ ተጠቃሚዎች ይኖራሉ ሲል አስታውቋል። ይሁን እንጂ የሱስ ተጠቂ የሆነው ኢብራሂም እድሪስና ሌሎች ተጠቃሚዎችም ድጋፍ አግኝተው ከሱስ ነጻ የሆነ ህይወትን ለመኖር ተስፋ ያደርጋሉ። ለአልሐሰን ባላ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከሳሐራ በስተደቡብ ያሉ አገራት የጤና ባለስልጣናት ታጣቂ ቡድኖችና አማጽያን በኤምፖክስ ወረርሽኝ መጋለጣቸው ወደ ተጠረጠሩ ከተሞችና መንደሮች ከመድረስ እንዳገደዋቸው ተናገሩ። የመንግስታቱ ድርጅት በዓለም አቀፍ ደረጃ የማህበረሰብ ጤና ስጋት የሆነውን የቫይረሱን ስርጭት ለመታደግ በሽታው በቫይረሱ በተጠቁ ሰዎችና እንስሳት አማካኝነት እንደሚተላለፍ ግንዛቤ መስጠት እንደሚያሻ አስታውቋል። ሞኪ ኤድዊን ኬንዴ ዜካ ከያውንዴ ካሜሩን ያደረሰንን ሪፖርት ኤደን ገረመው እንደሚከተለው አጠናቅራዋለች።
የማዕከላዊ አፍሪካ ሪፐብሊክ ባለስልጣናት ቀድሞ የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው የኤምፓክስ ቫይረስ ወረርሽኝን ለመቆጣጠር በታጣቂዎች ቁጥጥር ስር የሚገኙ ከተሞችና መንደሮችን ተደራሽ የማድረግ ተግዳሮት እንዳለባቸው አስታውቀዋል። የማዕከላዊ አፍሪካ የመንግስት ወታደሮች በጉርጉሮሳውያኑ 2013 አንስቶ በሀገሪቱ የፖለቲካ ውጥንቅጥ ያስከተለውን የአማጽያኑን ግጭት በመታገል ላይ ይገኛሉ። ፒየር ስሜስ የማዕከላዊ አፍሪካ የጤና ሚኒስትር ናቸው።
ሴት ኦግመንታሽን ኤክስፖነንሺየል ኤ ኦብሰርቬ ኦ ኒቮ ሞንዲያል ሴ ኤክስፕሎዥን
ሕይወታቸው በኤምፓክስ ድንገተኛ ስጋት የተጋረጠባቸው ዜጎች አስቸኳይ የሆነ ድጋፍ እንደሚያሻቸው ታጣቂ ቡድኖቹ ሊገነዘቡ ይገባል። በጎረጎሳያኑ 2023 የማዕከላዊ አፍሪካ ሪፐብሊክ ከመዘገበው 10 የኤምፖክስ ፈንጣጣ ታማሚዎች አሃዝ በላቀ መልኩ አሁን 45 ተጠቂዎች ተመዝግበዋል። ይሁን እንጂ ራቅ ባሉ አካባቢዎችና በጫካ ውስጥ የሚኖሩ ተጨማሪ ያልተመዘገቡ ተጠቂዎች ይኖራሉ። በኮንጎ ድንበር አካባቢ ያለችው ባያንጋ ከተማ የሚገኙ ታጣቂ ቡድኖች የማዕከላዊ አፍሪካ መንግስት በሽታውን ለማስቆም የሚያደርገውን ጥረት መደገፍ አለባቸው።
ስሜስ በሀገሪቱ የመንግስት ጣቢያ ላይ ነው ንግግር ያደረጉት። በሌላ በኩል በሀገር ውስጥ የታጣቂዎች ግጭት በመታመስ ላይ ያለችው ዴሞክራቲክ ሪፐብሊክ ኮንጎ ወይም ዲአርሲ በዓለም አቀፍ ደረጃ ከተመዘገበው 17,000 የኤምፓክስ ተጠቂዎች 95% የሚሆኑትን መያዟን የዓለም የጤና ድርጅት አስታውቋል። የማዕከላዊ አፍሪካ መንግስታዊ ሪፖርቶች በሀገሪቱ 530 ሰዎች በበሽታው መሞታቸውንም አመላክተዋል። የመንግስታቱ ድርጅት ባለፉት ጥቂት ወራት በሽታው ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ወደ ማዕከላዊ አፍሪካ፣ ብሩንዲ፣ ኬንያ፣ ሩዋንዳና ኡጋንዳ ያሉ 5 የሚሆኑ ጎረቤት ሀገራት ተዛምቷል ብሏል። በአሁን ሰዓት የዲአርሲ የአካባቢ ጥበቃ ሚኒስትር የሆኑት ሎንጉዛ ማላሲ ጆሴፍ የቀድሞ የድንበር የለሽ ሐኪሞች ቡድን አባል ነበሩ። በሽታው በፍጥነት እየተዛመተ ያለው ለግጭት በተጋለጡት በደቡባዊ ሰሃራ ሀገራት ማህበረሰቦች ዘንድ የረድኤት ሰራተኞች መድረስ ባለመቻላቸው ነው ይላሉ። ራንጉዛ የአሜሪካ ድምጽ ጣቢያን በመልእክት መላኪያ መተግበሪያ አማካኝነት ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ዋና ከተማ ኪንሻሳ በመሆን አነጋግረዋል።
People run from areas where there is conflict, and in that running away,
ሰዎች ግጭቶች ካሉባቸው ስፍራዎች እየሸሹ ነው። በዚህ ሽሽት ውስጥ ምንም አይነት የንጽህና አጠባበቅ ስርዓት የለም። ሰዎች ነፍሳቸውን ለማዳን እየሸሹ ነው። በቅድሚያ ራሳቸውን ለማዳን እየሸሹ ላሉ ሰዎች የጤና ጥንቃቄዎችን እንዲጠብቁ ማስተማር ስለማይቻል ይሄ አደጋ ይጋርጣል። የጤና ባለሙያዎች አንዳንዴ ደህንነታቸው ያልተጠበቁ ስፍራዎችን ይሻገራሉ። ጥቃት ሊደርስባቸው ይችላል፣ ሊገደሉ ይችላሉ፣ ሌላም ሌላም።
የካሜሩን ባለስልጣናት አማጽያኑና ተገንጣይ ቡድኖች በአብዛኛው ፈረንሳይኛ ተናጋሪ ከሆነው የሀገሪቱ ክፍል እንግሊዝኛ ተናጋሪ የሆኑትን ክልሎች በመገንጠል በእነዚህ ክልሎች የጤና ሰራተኞች ደህንነታቸው ተጠብቆ እንዳይደርሱ በማገድ ላይ ናቸው ይላሉ። ከባለፈው ሐምሌ አንስቶም ካሜሩን 40 የኤምፓክስ ተጠቂዎችንና 3 ህልፈቶችን መዝግባለች። እንግሊዝኛ ተናጋሪ በሆነውና መንግስት ከተገንጣዮች ጋር እየተዋጋ ባለበት በደቡባዊ ምዕራብ የካሜሮን ክልሉን ከ480 በላይ የሚሆኑ የበሽታው ተጠቂዎች ተመዝግበዋል። በሌላ በኩል በኮንጎ ሪፐብሊክ ከ60 ተጠርጣሪዎች 19ዎቹ የተረጋገጡ መሆናቸውን አስታውቃለች። እንዲሁም ግጭት ካለባቸው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎና ከማዕከላዊ አፍሪካ ድንበር አካባቢ ያሉ ብዝሃ እንቅስቃሴዎችን እንደምትቆጣጠር ገልጻለች። በአንጻሩ ናይጄሪያ በ32 ግዛቶች ኤምፓክስ ጥርጣሬዎችን ብትመዘግብም 1 ተጠቂ ብቻ መኖሩን ያረጋገጠች ሲሆን የረድኤት ሰራተኞች ራሳቸውን ከበሽታው እንዲከላከሉ በሚል ለሲቪሎች ግንዛቤ ከማስጨበጥ ለጊዜው ጋብ ማለታቸውን አስታውቃለች። ናይጄሪያ ባለፉት 10 ዓመታት በሰሜናዊ ድንበሯ በኩል በቻድ፣ ካሜሩንና ኒጀር ከሚንቀሳቀሰው የአሸባሪ ቡድን ቦኮ ሃራም ጋር በጦርነት ውስጥ ትገኛለች። ናይጄሪያ፣ ቻድ፣ ካሜሩን፣ ማዕከላዊ አፍሪካና ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ሲቪሎችን፣ የጤናና የረድኤት ድርጅት ተቋማት ሰራተኞችን ከታጣቂዎችና አማጽያን መታደግ የመንግስት ወታደሮችን እንደሚያሰማሩ ገልጸዋል። እስካሁን ድረስም በማናቸውም የደቡባዊ ሰሃራ ሀገራት ዘንድ የረድኤት ሰራተኞች ሞት አልተመዘገበም። ለሙኪ ኤርዊን ንክንድንዛ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሁን ለአፍታ ወደ ኢትዮጵያ እንመለሳለን። በልጅነቱ የጀመረውን የዋሽንት ሙያ መተዳደሪያው ያደረገው ጣሰው አሁን ዝነኛ የዋሽንት ተጫዋች ነው። የዋሽንት አልበም በቅርቡ አሳትሟል። ከጓደኞቹ ጋር መሶብ የሚባል ባንድ መስርቶም የሚሰራ ሲሆን ባንዱ 2 አልበሞች አሉት። በጣሰው አነሳሽነት የተመሰረተው ባንድ ባህላዊ የሙዚቃ መሳሪያን በራስ ቀለም ለማስተዋወቅ መሶብ የሙዚቃ ማዕከልም ከፍቶ እየሰራ ነው። ከባለ ዋሽንቱ ጋር ቆይታ ያደረገው ኬኔዲ አባተ ተከታዩን አቀናብሯል።
ዋሽንት ባህላዊ የሙዚቃ መሳሪያ ብቻ ሳይሆን ባህልም ጭምር በሆነበት በጎጃም ገጠራማ ስፍራ ተወልዶ ያደገው ወጣት ጣሰው ወንድም ዛሬ ከዋሽንት ጠበብቶች አንዱ ነው። በልጅነት እድሜው ከታላላቆቹ የተማረው የዋሽንት ሙያ ለሱ ልዩ ትርጉም እንዳለው ይገልጻል።
ዋሽንት በቃ የሙዚቃ መሳሪያ ነው። በጣም ጥሩ የሙዚቃ መሳሪያ ነው ብዬ አስባለሁ። ትንሽ አሰራሩ ምናምን ደስ ይለኛል። አሰራሩ ስልህ በቃ በተለይ ከኛ ፊት ይህንን ዋሽንት የሰሩ ሰዎች ትዝታን ቾያም አምባሰል ብለው በቅኝት የፈጠሩት ሰዎች ይገርመኛል። እና ጥሩ ልኬትና ጥሩ ሀሳብ ሳይንስ ነው ብዬ አስባለሁ። እና ለመግለጽ እውነት ለመናገር ይከብዳል። ለእኔ ዋሽንት መኖሪያዬ ነው። በጣም መዝናኛዬ ነው። በጣም ወደው ነገር ነው። የምሰራው እሱን ነው። ስለዚህ ለእኔ በጣም ህይወት ነው ማለት ይቻላል ዋሽንት።
ዋሽንት ራሴን ከማዝናናት ባለፈ እንጀራ ይሆነኛል ብዬ አስቤ አላውቅም ነበር የሚለው ጣሰው ደብረ ማርቆስ ከተማ በሁለተኛ ደረጃ ትምህርት ላይ ያለ ያጋጠመው ድል ሐሳቡን ቀይሮ ዋሽንትን መተዳደሪያው ካደረገ 14 ዓመታት ያህል ተቆጥረዋል።
እዛ ደብረ ማርቆስ አህዱ የሚባል የኪነ ጥበብ ነበረ። የኪነ ጥበብ ቡድን የሚባልና በጣም አሪፍ አሪፍ ልጆች ነበሩ እዛ መድረክ ላይ ተክለ ሃይማኖት አደባባይ በሚገርም ሁኔታ መድረክ ሲጮቱ አየሁ። ለመጀመሪያ ጊዜ ላይቭ ሙዚቃ አየሁ፣ የመድረክ ሙዚቃ ማለት ነው። እና ገረመኝ በቃ። ለካ በካሴት በቴፕ ብቻ አይደለም ሙዚቃ እንደዚህም አለ በሚል አየኋቸው። እነሱ ጋር ተመዘገብኩ። በድምፅ ነበረ እነሱ ጋር ለመግባት የሞከርኩት፣ ግን አጋጣሚ ሆኖ እነሱ ጋር ሳህዱ እየሰራሁ አንድ የዞን የምስራቅ ጎጃም የዞን የሙዚቃ ውድድር መጣና የባህል መሳሪያዎች አስፈለጉ። እኔ ደግሞ ዋሽንት እችላለሁ። መድረክ ለመጀመሪያ ጊዜ በዋሽንት የተጫወትኩት እዛ ላይ ነው። እና አጋጣሚ ሆኖ አሸነፍ። ይሄም አለ ማለት ነው፣ መድረክ ይሆናል ለካ አልኩኝ። ወደዚህ መጣሁ። ከዛ በኋላ ከዛ ሰርከስ ኢትዮጵያ ገባሁ። በቃ ከዛ ድምፅ ነው እሰራለሁ ብዬ ማስብ የነበረው እንጂ ዋሽንት እንደዚህ ይሆናል ብዬ አላሰብኩም። ግን አጋጣሚዎቹ በዛ መሰረት ዋሽንት ቀጠለ እና እንደውም መስፈኑን ሙሉ በሙሉ ባልተውም ዶሚኔት አደረገኝ። በቃ ወደ ዋሽንት ገባሁ። 14-13 ዓመት አካባቢ ይሆነዋል በደንብ በዋሽንት መተዳደር ከጀመርኩ ማለት ነው።
በዋሽንት ሙያ በቆየባቸው ዓመታት በርካታ ሙዚቃዎችን አጅቧል። ብሔራዊ ቲያትርና የባህል ምሽት ቤቶችን ጨምሮ በተለያዩ መድረኮችም ላይ ተጫውቷል፣ እየተጫወተም ይገኛል። በቅርቡ የትንፋሽ ውበት የተባለ የዋሽንት አልበምም አሳትመዋል። ባለዋሽንቱ ጣሰው ስለ አልበሙ እንዲህ ያስረዳል።
የትንፋሽ ውበት ያው በጥረት ውስጥ የተፈጠረ ነው እና በስሜት በቃ ይሄ ዋሽንት ከመውደድ የተነሳ ጃዝ ላይ ገባሁኝ። ባህላዊ ሙዚቃ ላይ እጫወታለሁ። የብዙ ዘፋኞችን ሙዚቃ በዋሽንት አጅቤያለሁ እና በእነሱ መሀል እኔ ለምሳሌ ጃዝ ላይ ስጫወት የሚፈጠር የዋሽንት ኢምፕሮቫይዜሽኖች ይፈጠራሉ። የገጠር ልጅ ነኝ እንዳልኩ የገጠሩ ስሜት አለ። እሱ ተቀላቅሎ በቃ እዚህ የትንፋሽ ውበት የሚባለው አልበም ላይ ደረሰ ስሜቴ። በዚህ መንገድ ብሰራ ውስጥ እስቲ ኢምፕሮቫይዜሽን እና ካልቸራል ሳውንድ ተቀላቅሎ የተፈጠራል። ከዛ ፒያኖ አለ። ፒያኖ እገዛ ነው የዋሽንቱን በደንብ እንዲያወጣ ተደርጎ የተሰራ ነው እና በመኖር የተፈጠረ አልበም ነው ማለት እችላለሁ። ማለት ሀሳብ ትቀያይራለህ፣ ትሞክራለህ። ሞዶ ሙያ ነው፣ ሁሌ ሞክራለሁ አዲስ ነገር ለመፍጠር። በዛ ሂደት የመጣ ነው። ከዛ በፊት ከመሶብ ጋር ሁለት አልበም አለን፣ ጥሞናና ሀይል ኤግዚምበል በባንድ የተሰራ ነው። ግን እንደው የአልበሙ ይዘት መግለጽ ካስፈለገ ባህላዊ የእኛን ሀገር ሳውንድ እና ኢምፕሮቫይዜሽን ነጻነት ያለው ከዛ ደግሞ ባዶ እንዳይሆን ደግሞ በፒያኖ በሌሎች መሳሪያዎች ከስር የታጀበ ነው ይዘቱ። ዋሽንት ልክ ወደ ዘመናዊ ሙዚቃ ሲገባ አልከበደም፣ ከባድ አይደለም። የእኛ እስካሁን በቃ ፔንታ ነው የምንጫወተው፣ ጃዝም በለው ምንም በለው። ስለዚህ ስሪታቸው ጥሩ ስለሆነ ስልጥን ብለው ስለተሰሩ አልከበደም ለመግባት። የኛ ባህል መሳሪያዎች የሰለጠኑ ናቸው ያልኩበት ምክንያት ለምሳሌ እንደ ባንድ እንደዚህ ስንሰለፍ ከባንድ ምንም ከሌላ ከዘመናዊ ባንድ ጋር ከሞደርን ባንድ ጋር ብዙ ልዩነት አይኖረውም። ለዛ ነው በደንብ የተሰሩ ናቸው ያልኩት ማለት ነው። ግን የኛ ደሞ የሙዚቀኛ ደሞ ጥረት ይፈልጋል። የኔ ጥረት ከነሱ ጋር በደንብ ለማሴት ትንሽ ድፍረት ነው የጨመርኩበት ማለት ይችላል። ከዛ ጥሩ ሆነ።
ባህላዊ የሙዚቃ መሳሪያዎች እንደ ቲያትር ቤቶችና የባህል ምግብ ቤቶች ባሉ ውስን ስፍራዎች ላይ በውስን አገልግሎቶች ታጥረው መቆየታቸው እንደሚያሳስበው የሚገልጸው ባለዋሽንቱ የዘርፉን ነጻነትና አድማሱን ለማስፋት በማሰብ ከጓደኞቹ ጋር በመሆን የሙዚቃ ባንድ መስርቷል። ባህላዊ የሙዚቃ መሳሪያዎችን በራሳቸው ቀለም እየቃኙ ለማስተዋወቅ አልመው የመሰረቱት መሶብ ባንድ ስለሚሰራቸው የሙዚቃ ስራዎች የባንዱ ጠንሳሽ ጣሰው ወንድም ያብራራል።
እንደ ሙዚቀኛ የፈልግነውን ሐሳብ አሬንጅ አርገን የፈልግነውን ሐሳብ አራምደን ምን አይነት ባንድ ልንመሰረት እንችላለን የሚል ሐሳብ ይዘን የተነሳ ነው። ደሞም ተሳክቶልናል። ከዛ በኋላ ከቲያትር ቤት ጓደኞቻችን ልምድ እየወሰድን ከዛ ከክለቡም ልምድ እየወሰድን የራሳችንን ቀለም ለመፍጠር ሞከርን። ከተመሰረተ እንግዲህ 2004 ላይ ነው የተመሰረተው። ለብዙ አመት በኔ በጣም የኔ ስም ነበር፣ በጣም ጣሰው ወንድም ነበር የሚል የባንዱ ስም ማለት መሶብ ሆኖ፣ ግን በኋላ እየተለማመድን በደንብ እያደግን ስራ መስራት ስንጀምር ናም ፒኤልሲ ያደረግነው ማለት ነው። መሶብ የሙዚቃ ቡድን ኃላፊነቱ የተወሰነ የግል ማህበር ነው እንደ ድርጅት ለማድረግ ስለምናስብ። ከዛ አልበሞች ሰራን፣ ቀደም እንዳልኩ ጥሞናና ኃይለ ጊዜ። ከዛ ሰዎች ጨመረን፣ ኦፊስ አልኖረን ምናምን ብዙ ነገር። አሁን ይሄ ቤት የኛ ቤት ነው። ሙዚቃ ማዕከል ከፈትን። ማታ ማታ እኛ ምን እንጮታለን፣ ሌሎች ባንዶችም እንጮታሉ። የሬስቶራንት አገልግሎት እንሰጣለን እና ግጥም መጻፍ ማስመረቅ ምናምን።
የመሶብ ባንድ አባላት በባህል ሙዚቃ መሳሪያዎች የጀመሩትን የጋራ ስራ በባንድ ምስረታ ብቻ አላበቁም። መሶብ የተሰኘ የሙዚቃ ማዕከልም ከፍተው የተለያዩ አገልግሎቶችን በመስጠት ላይ ይገኛሉ።
አሁን እንግዲህ ይሄ ሙዚቃ ማዕከላችን አለ። መሶብ ሙዚቃ ማዕከል የኢቨንት ቦታ ነው። በነገራችን ላይ አንድም ቅድም ያልኩን አይነት ኢቨንቶች ማቅረቢያ እያጣን እየጠበበ ሲመጣ ነው ወደዚህ ለምን የራሳችን ቦታ አንፈጥርም የሚል የገባ ነው። እዚህ ቅዳሜ እንጮታለን፣ መሶብ ባንድ እንጮታለን። ሮብና ቅዳሜ እንጮታለን። በሳምንት ሁለት ቀን እንጫወታለን ማለት ነው። እንደ ሬስቶራንትም ነው እንዳልኩ። እና የሮቡ ለምሳሌ ጃም ሴሽን ነው። ሮብ ማለት ማንም ሰው መጥቶ ጃም ማድረግ ይችላል። ጀማሪም ሊሆን ይችላል፣ ታዋቂም ሊሆን ይችላል። ለምሳሌ ለጀማሪዎቹ ማይክ መስጠት፣ እድል መስጠት ነው። ለከደሞ ልምድ ያላቸው ደግሞ ሲሆኑ ደግሞ ለሌላው ልምድ ያላቸውን ያካፍላሉ። እየዘፈኑ እኛ እናጅባለን። ሙዚቃ መሳሪያ የምጫወትም ከመጣ ይገባል፣ መድረክ ይሰጣል። የሙዚቀኞች ምሽት ልትለው ትችላለህ ባጭሩ። ከቀጣይ ሰፋ አድርገን ሌሎች አርብ ጃዝ አለ፣ ነጋሪት ባንድ የሚባል ባንድ። ሶስቱን እየሰራን ነው። የቱር ፕሮሰሶች እያደረግን ነው። ያላለቀም አልበም አለ፣ እሱን እየሰራን ነው። አንዳንድ ጊዜ እናስተምርበታለን፣ አንዳንድ ጊዜ ደግሞ ለሌሎች ኢቨንት ቦታ እንሰጣለን። አሁን የውጭ መድረክ ሰፊ ስለሆነ ትልልቅ ኢቨንቶች ማካሄድ ስለሚቻል የሙዚቃ ኢቨንቶች ክፍት ነው ቦታችን። ኮላቦሬሽን የሚባል ኢቨንት ከጃፓን ሙዚቀኞች ጋር ሰርተናል። እዚህ ግቢ ውስጥ ከአሜሪካ ሙዚቀኞች ጋር ሰርተናል። ከምንድን ነው ከአርጀንቲና ሙዚቀኞች ጋር ሰርተናል። ከሌሎችም ከፈረንሳይ ሙዚቀኞች ጋር ሰርተናል። ኮላቦሬሽን የሚባል ፕሮጀክት አለን እንደ ባንድ ከሌሎች ጋር ቀላቅሎ የመስራት ፕሮጀክት።
ከዋሽንት ሙያ ባለፈ ድምፃዊም የሆነው ጣሰው ወንድም ስለ ቀጣይ እቅዱ ሲያወጋ፣
አልበም አለ በነገራችን ላይ የድምፅ አልበም። ያው ብዙም አይደለም ግን ወደፊት መቀጠል አይቀርም በእርግጠኝነት። አሁንም ሰራለሁ አንዳንድ መድረክ ላይ አቋርጬ፣ ተያያዥ ነው። ለምሳሌ ቴክኒክ ማወቅ፣ ቅኝት ማወቅ ምናምን ምናምን አብሮ ነው እየሰለጠነ ነው የምትሄደው። ልክ ዋሽንት ላይ ስሰለጥን ድምፅም ላይ እንደዛው፣ ድምፅም ላይ ስሰለጥ ተያያዥ ስለሆኑ ማለት ነው። እና በደንብ የምገፋበት ይመስለኛል። በደንብ አንድ ቀን ሜይ ቢ አልበም ምሰራ ይመስለኛል። የዋሽንቱ ትንፋሽ ውበት አለ። የትንፋሽ ውበት ገና ወራት ነው ከተወጣ። በአመት አንድ የዋሽንት አልበም የመልቀቅ ሀሳብ ነው ያለኝ። ሁለተኛውን ጀምሬያለሁ።
አብሮት ያደገውን የዋሽንት ሙያ አጉልቶ በማውጣት አሁን ያለበት ደረጃ ላይ ለመድረስ ብዙ ውጣ ውረዶችን ማለፉን የሚገልጸው ጣሰው ወንድም ጥረት የስኬት ምንጭ እንደሆነች ከተሞክሮ ያስረዳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ይህ ወር የዓለም የሰብአዊነት ቀን የሚከበርበት ነው ሲል የዕለቱ ርዕሰ አንቀጽ መልእክቱን ይጀምራል። ቀኑ በዓለም ላይ ለደህንነታቸው ከፍተኛ ስጋት ባለባቸው በጣም አስቸጋሪ በሆኑ ቦታዎች የሚሰሩትን ሁሉም የሰብአዊ እርዳታ ሰጪ ሠራተኞች በየቀኑ ለሚከፍሉት መሥዋዕትነት ክብር ለመስጠት መልካም አጋጣሚን የሚፈጥር ስለመሆኑም ይገልጻል። በዓለም በጣም ተጋላጭ ለሆኑ ጭንቀት ላይ ላሉ ሕዝቦችም እርዳታና ፎይታን ይሰጣሉ። እናም ዩናይትድ ስቴትስ ሰብአዊ እርዳታ ሰጪ ሠራተኞች ላላቸው ቁርጠኝነት፣ ርኅራይና ሰብአዊነት ክብር ትሰጣለች ይላል ርዕሰ አንቀጹ። የሰብአዊ ቀውሶች በጣም ብዙ ሰዎችን ለጉዳት መዳረጋቸውን ቀጥሏል የሚለው ርዕሰ አንቀጹ ምንም እንኳን የበለጠ አደገኛ ቢሆንም ለከባድ ችግር ምላሽ ለመስጠት የሰብአዊ ሥራው አሁንም በጣም አስፈላጊ ስለመሆኑም ይገልጻል። በእርግጥ ባለፈው ዓመት 280 የሰብአዊ እርዳታ ሰጪ ሠራተኞች ከራሳቸው ይልቅ ሌሎችን አስቀድመው ሲንከባከቡ ተገድለዋል ያለው ርዕሰ አንቀጹ ይህም በሰብአዊ እርዳታዎች ላይ እጅግ የከፋው ዓመት ሆኖ ተመዝግቧል ብሏል። ቀውስ ውስጥ ባሉት እንደ ሱዳን፣ ጋዛ፣ ዲሞክራቲክ ሪፐብሊክ ኮንጎ እና በሌሎችም አካባቢዎች እነዚህ የሰብአዊ እርዳታ ሠራተኞች የሕይወት አድን እርዳታ በጣም ለሚያስፈልጋቸው መድረሱን ለማረጋገጥ ግጭት ባለባቸው ጭምር በአስቸጋሪ ሁኔታዎች ውስጥ ነው እንደሚሰሩም ገልጿል። ይህ ተግባራቸውም በአስቸጋሪ ሁኔታ ውስጥ ያሉ ማኅበረሰቦችን ከመደገፍ ባለፈ ይበልጥ ሰላሙና ደህንነቱ የተረጋገጠ ዓለም እንዲኖርም አበርክቶ እንዳለው ገልጿል። ዩናይትድ ስቴትስ አሁንም ከሰብአዊ እርዳታ ሰጪ ሠራተኞች ጎን ለመቆምና ሕይወትን ለማዳን እንዲሁም በዓለም አቀፍ ደረጃ የሰዎችን ስቃይ ለማቃለል የሚያስችሉ ድጋፎችን መስጠቷን በቁርጠኝነት ለመቀጠል ዝግጁ መሆኗንም በርዕሰ አንቀጹ ተመላክቷል። ለዚህም ነው በአውሮፓውያኑ 2023 ዩናይትድ ስቴትስ ወደ 15 ቢሊዮን ዶላር የሚጠጋ የሰብአዊ ድጋፍ የሰጠችው ያለው ርዕሰ አንቀጹ። በዘንድሮ ዓመትም በዓለም ላይ ታይቶ በማይታወቅ ደረጃ ያደገውን ፍላጎት ለማዳረስ እንዲቻል የድጋፍ መጠኑ እንዲጨምር መደረጉን ገልጿል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው ዩናይትድ ስቴትስ ሰብአዊ ቀውሶችን ለመፍታትና ግጭቶችን በተቀናጁ ዓለም አቀፍ ምላሾችና በዲፕሎማሲያዊ ተሳትፎ ለመፍታት ቁርጠኛ ነች ሲሉ መናገራቸውንም ርዕሰ አንቀጹ ጠቅሷል። በግጭቶች ውስጥ ለሰብአዊ እርዳታ ሰጪ ሠራተኞች አፋጣኝ፣ ደህንነቱ የተጠበቀና ያለምንም እንቅፋት የሚደርሱበት ሁኔታ እንዲኖር የጠየቁት ብሊንከን ይህም እርዳታን የሚሹ ሰዎችን በቀላሉ እንዲደርሱ ያስችላቸዋል ማለታቸውን ገልጿል። በአሁኑ ጊዜ ወደ 300 ሚሊዮን የሚጠጉ ሰዎች ሰብአዊ እርዳታና ጥበቃ የሚያስፈልጋቸው በመሆኑ ዩናይትድ ስቴትስ ለዚህ ድጋፍ ያላትን ጽኑ ቁርጠኝነት ታረጋግጣለች ያለው ርዕሰ አንቀጹ በዓለም ዙሪያ እያደጉ ያሉ የሰብአዊ ፍላጎቶችን ለመቅረፍ ዓለም አቀፍ አጋሮች የሚያደርጉትን አስተዋጽኦ እንዲያጠናክሩ ማሳሰቧንም ትቀጥላለች ብሏል። የብሔራዊ ደህንነት ምክር ቤት ቃል አቀባይ ሻንሳ ቤት አብረን በመስራት ስፍር ቁጥር በሌላቸው ሕይወቶች ላይ ትርጉም ያለው ሕይወት አድን ለውጥ ማምጣትም እንችላለን ማለታቸውን በመጥቀስ የዕለቱ ርዕሰ አንቀጽ ጽሑፉን አጠናቋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ የሐሙስ ምሽት ዝግጅታችንን ከማጠናቀቃችን በፊት የምሽቱን ዋና ዋና ዜናዎች አሰማችኋለሁ። የትግራይ ጊዜያዊ አስተዳደር የአዲስ ሹሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለሁ ብሏል። በመንግስታዊ መዋቅሩ ላይ ማስተካከያ እያደረገ መሆኑን ያስታወቀው የትግራይ ጊዜያዊ አስተዳደር የአዲስ ኃላፊዎችን ምደባ ጨምሮ የጊዜያዊ አስተዳደሩን ተግባራት የሚያደናቅፉ አካላትን በሕግ ጠይቃለሁ፣ እንቅፋት ከመፍጠር ይቆጠቡ ሲል አስጠንቅቋል። የጅምላ ግድያ፣ ማሰቃየትና አስክሬንን መቆራረጥን ጨምሮ ሌሎች የጦር ወንጀሎች በሱዳን ሁለቱ ተፋላሚ ወገኖች ፈጽመዋል ሲል የሰብአዊ መብት ድርጅት ሂውማን ራይትስ ዋች ዛሬ ሐሙስ አስታውቋል። እንግሊዝ ፍልሰተኞችን የማስወጣት ስራዋን አጠናክራ እንደምትቀጥል አስታወቀች። የእንግሊዝ መንግስት ከኢትዮጵያ የተሰደዱትን ጨምሮ መደበኛ ያልሆኑ ፍልሰተኞች የሚላቸውን ከ11 አገራት የገቡ ፍልሰተኞችን ከሀገር የማስወጣቱም ስራ በከፍተኛ ደረጃ እንደሚጨምር ዛሬ አስታውቋል። የሀገር ውስጥ ጉዳይ ሚኒስቴር የግል ኮንትራክተሮች ፍልሰተኞች ወደ መጡበት ሀገር በመመለስ ስራ ላይ እንዲሰማሩ ማስታወቂያ አውጥቷል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉ ናት። ዋና አዘጋጅ ቆንጅት ታዬ፣ እንዲሁም ፕሮግራሞቹን ሳስተናግድ ያመሸሁት ደረጀ ደስታ ነኝ። ከእናንተ መልካም ምሽት።